ሰላም ለናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከምትሰሟቸው ጉዳዮች መካከል
መንቀሳቀስ ማይችሉ ሰዎች ያን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር
የሰማችሁት እንዲሁም የተመለከታችሁት ወጣቱ የፈጠራ ባለሙያ አቤል ኃይለ ጊዮርጊስ ነው። አቤል ከቀርቀሃ የአካል ጉዳተኛ ተሽከርካሪ ወንበርን ጨምሮ ሌሎች ጠቃሚ ምርቶችን የሚገነባ ተቋም መስራች ነው። ከስራው ጋር በተገናኘ አመሻሹን በርካታ ነገሮችን ያጫውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም መራለው፣ ኤልያስ አስማሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ ናችሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምትቆዩ በእጅጉ አመሰግናለሁ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያ ውስጥ በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳተኝነት ተዳርገው ለመንቀሳቀስ ያልቻሉ ወገኖች ከሚቸግራቸው ነገሮች መካከል አንዱ ለመንቀሳቀስ የሚሆን ተሽከርካሪ ወንበር ማግኘት ነው። የወንበሩ እንደልብ አለመገኘት የዋጋውን መወደድ የተመለከተ አንድ ወጣት ይህን ለመቀየር ጥረት ከጀመረ ሰነባብቷል። አቤል ኃይለ ጊዮርጊስ ይባላል። ከቀርቀሃ የተለያዩ ቁሳቁሶችን የሚገነባ ባምቡላብ ድርጅትም መስራች ነው። ስላጅ ማመሩ ቀድሞ ያስረዳናል።
ይህንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘሁበት ጊዜ የነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን፣ ግብዓቶችን እንደዚህ ዊልቸር፣ ክራንች የመሳሰሉ ነገሮችን ማግኘት ለግዠሪ እንደሆነ በነገረኝ ጊዜ ነው ይሄንን ሐሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርቀሃ የተጻፉ ጽሑፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርቀሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ፣ 70% የሚሆነው የቀርቀሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሑፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርቀሃ በተፈጥሮ በመካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ከኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብዓት ለመጠቀም መነሻ ያደረግኩት ማለት ነው።
እንግዲህ ከዚህ ጀምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለነዚህ አስቲ ዝርዝር አድርገን ንገረን።
ቀደም ሲል እንደነገርኳችሁ ሀብት መኖሩና እንደዚህ አይነት የተለያዩ ችግሮችን ያገር መኖራቸውን በተረዳው ጊዜ መጀመሪያ የሰራሁት የቀርቀሃ ዊልቸር ወይም ደግሞ ባምቡ ዊልቸር ነው። የባምቡ ዊልቸርን ስሰራ ኢትዮጵያ ውስጥ ከ1.4 ሚሊዮን በላይ የአካል ጉዳተኞች ዊልቸር እንደሚያስፈልጋቸው፣ ነገር ግን ዊልቸርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄልዝ ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በቀም ቼርን መስራት ቻልኩኝ። ዊልቸሩን ከሰራው በኋላ በተለያዩ ድርጅቶች እውቅናን፣ ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሪች ፎር ቼንጅ የተባለ ተቋም እንደዚሁም በዓለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት፣ የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ። ከዛ በኋላ ደግሞ ያለኝን ስኪል ዴቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ። በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ዴቨሎፕመንት አይዲያ መጣልኝ። ምንድነው እሱ? ቀርቀሃን በመጠቀም የሳይክል ፍሬምን መስራት እንደሚቻል መጣልኝ። የቀርቀሃ ዊልቸሩንም የቀርቀሃ ሳይክሉንም ጎን ለጎን እያስኬድን ያለ ነው። በቀርቀሃ ዊልቸሩ በምናገኘው ማህበራዊ አጠቀም ቀርቀሃ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን እየሄድን ያለ ነው። ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን፣ እውቅናዎችንም አግኝተንበታል።
ቀደም ብለህ እንግዲህ እንዳስረዳኸኝ ቀርቀሃ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግረኸኛል። ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርቀሃን ጥንካሬ ጠቀሜታ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድክ?
መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት፣ ከዚህ ያልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም ኤዥያ፣ በአውሮፓ፣ በሌሎች ሀገር ራስ ደግሞ ቀርቀሃን በመጠቀም ትልልቅ ህንፃ፣ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብአት፣ ብሪጅ ስራ፣ ለብዙ አይነት ግብአቶች ይጠቀሙበታል። ይሄንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበር። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርቀሃ ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክቶች የተለያዩ እንደዚህ እንትኖች ያንን ይወረውሩታልና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ ሆኖብን ነበር። ነገር ግን ይሄንን ስራ በመሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን ሂደቶችን ተከትለን በኬሚካል በደንብ ትሪት ተደርጎ ታክሞ እንደዚሁም ደግሞ አየር ንብረትን ይቋቋም ለዝናብ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይሄንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበር። ለብዙ ድርጅቶችም ያን ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም። በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አዘረጉልንም ነበር። አሁን ግንዛቤው በተወሰነ መልኩ ተፈጥሯል። ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ። እኛ ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው። ግን መጀመሪያ አካባቢ ይሄንን ግንዛቤ ለመፍጠር ትልቅ ችግር ነበረብን።
እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግረህናል። ከነሱ ያገኘኸው ምላሽ ምን ይመስላል? ተጠቃሚዎችን በመታናገርበት ጊዜ ምን አይነት ምላሽ ሰጡ? የማትረሳቸው ምላሾችስ አሉ ወይ?
በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግብዓቶች ባለማግኘት ምክንያት የተለያዩ ወጣቶች አቅም ያላቸው ሰዎች ቤታቸው እንዲቀሩ ተገደዋልና እኔ መነሻ ያደረገኛ ልጅ ያየሁት ልጅ መሬት ላይ ሲንፏቅ ያየሁት ልጅ በመሆኑ ይህንን ፕሮዳክት ሰርቼ ይህንን ምርት ሰርቼ ለሙከራ በሰጣቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ድገና ምንም ነገር እንዳልሰራው ብዙ ነገሮችን እንዳስብ ያደረገኝ ነገር ነው። ያን የሰጡኝ የሚገርም ነው። ሰዎች መንቀሳቀስ የማይችሉ ሰዎች ያን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነው እና የነበረው ፊድባክም በጣም ገንቢ የሆነ ፊድባክ ነው የሰጡን። ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክል የሚነገሩን ነገር በጣም ጠቃሚና ገንቢ ነበር። ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና በአንድ በኩል ደግሞ ኩራትም እንዲሰማን አድርጎናል ማለት ነው።
ከመለየታችን በፊት አቤል ባምቡላ በተሰኘ ተቋም መስርተሃል። ከአንድ አመት ከሁለት አመት ከአመታት በኋላ ይህ ድርጅት ይህ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው?
እየሰራን ያለነው በአካባቢያችን በአቅራቢያችን በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችን እና ፍላጎት የሚሰሩ ሰዎችን ለማርካት እየሰራን ያለነው። በሚቀጥሉት አንድ አመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት ያቀድነ ነው። በኬንያ፣ በዩጋንዳ እነዚህ ከተሞች ላይ ማስፋት እቅዳለን። ከዛ በተጨማሪ ደግሞ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ በአሜሪካ እና በተለያዩ ቦታዎች ቀርቀሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን። ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም ብክለትን ከመቀነስም አንጻር ትልቅ ሚና ስላለው የኛ ስራ በዚህ ሴክተር ላይ የበኩላችንን አስተዋጽኦ ለግን የብዙ ሰዎችን ተጠቃሚነት ለማረጋገጥ ነው የምናስበው።
እጅግ በጣም አመሰግናለሁ አቤል ኃይለ ጊዮርጊስ ባምቡ ላብስ ስለተሰኘው ከቀርቀሃ የሰዎችን ህይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት፣ መልካም ቀን ይሁንልህ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። የአየር ንብረት ለውጥን ለመግታት አሊያም ከለውጡ ጋር ራስን አላምዶ ለመራመድ ትምህርት ቤቶች ወሳኝ ሚና ሊኖራቸው እንደሚገባ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ይናገራል። ኢትዮጵያ ውስጥ አንዳንድ ትምህርት ቤቶች የአካባቢ ጥበቃ ዙሪያ የሚንቀሳቀሱ ክበባት ቢኖሯቸውም በርካታ ተማሪዎች ግን በጉዳዩ ላይ እውቀት ለሌላቸው የአሜሪካ ድምፅ ያነጋግራቸው ተማሪዎችና መምህራን ይናገራሉ። ስመኝሽ ቆየ ተጨማሪ ዘገባ አላት።
አለማችን ከምንጊዜውም በላይ እየሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። በተለይ እንደ ኢትዮጵያ ባሉ ደሃ ሀገራት ውስጥ የሚታየው የዝናብ ወቅት መዛባት ያልተለመደ ከፍተኛ ዝናብና ጎርፍ ወይም ከመጠን ያለፈ ሙቀት በግብርናና በከብት እርባታ የሚተዳደረውን ህብረተሰብ ለድርቅና ረሃብ አደጋ አጋልጧል። በዚህ የከባቢ አየር ሙቀት መጨመር ምክንያት እየደረሰ ያለውን የአየር ንብረት ለውጥ ለመዋጋት እንደ መፍትሄ ከተቀመጡ ነጥቦች አንዱ ተማሪዎች ከልጅነታቸው ጀምሮ በጉዳዩ ላይ ዕውቀት እንዲኖራቸው በማድረግ የአየር ንብረት ለውጡን ያገናዘበ አኗኗር እንዲያዳብሩ ማድረግ መሆኑን የተባበሩት መንግስታት ድርጅት ያስቀምጣል። ለመሆኑ በኢትዮጵያ የሚገኙ ተማሪዎች ስለ አየር ንብረት ለውጥ ምን ያክል ያውቃሉ? በኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነችው ስንዱ አበበ የ11ኛ ክፍል ተማሪ ስትሆን ስለ አካባቢ ጥበቃም ሆነ ስለ አየር ንብረት ለውጥ ያላት ዕውቀት እንብዛም ነው። የምታስታውሰው በጂኦግራፊ ትምህርት ውስጥ ስትማር የሰማቻቸው ነው።
ስለ አየር ንብረት እና ስለ አካባቢ ጥበቃ ብዙም አላውቅም። ምክንያቱም እኔ የናቹራል ተማሪ ስለሆንኩ ብዙ ጊዜ ጂኦግራፊ ትምህርት ላይ ስለምሰጥ ብዙም አላውቅም። የአየር ንብረት ለውጥ እንደማስታውሰው ከሆነ በቃ የተቀያየረ አንዴ ዝናብ ይሆናል አንዴ ፀሐይ ይሆናል። ተከታታይ ያልሆነ ነገር ለውጥ እንላለን ማለት ነው ይመስለኛል።
ስንዱ እንደምትለው በኮከበ ጽባሃ የጾታ የሚኒ ሚዲያና የመሳሰሉ ክለቦች ቢኖሩም በአካባቢ ጥበቃ ዙሪያ የሚሰራ ክለብ ግን ሰምታ እንደማታውቅ ተናገራለች።
በእኛ በኮከበ ጽባሃ ሁለተኛ ደረጃ ትምህርት ቤት ብዙ ክለቦች አሉ። የጾታ ክለብ፣ የጾታ ክለብ እንዲሁም የመሳሰሉት ክለቦች አሉ። ስም የሚያነሳ ክለብ ሰምቼ አላውቅም። ያለም አይመስለኝም። በኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት
ክፍል ውስጥስ ምናልባት አስተማሪዎች በአየር ንብረት ለውጥ ዙሪያ ከተማሪዎቹ ጋር ውይይት የማድረግ ልምድ አላቸው?
ብዙ ጊዜ አስተማሪዎች ሲገቡ ቀጥታ ወደ ትምህርት ነው የሚያተኩሩት እና እንደዚህ አየር ነገር አውርተው አያውቁም ብዙ ጊዜ።
ሌላው ያናገርነው ተማሪ ሚካኤል ተሾመ ይባላል። በአዲስ አበባ በሚገኘው አንድነት ዓለም አቀፍ ትምህርት ቤት የ12ኛ ክፍል ተማሪ ሲሆን ስለ አየር ንብረት ለውጥ እንዲሁም የአካባቢ ጥበቃ ጽንሰ ሐሳብ ምን ያክል ያውቅ እንደሆነ ጠይቄው ነበር።
አካባቢ ጥበቃ ማለት ከማጎ በግለሰቦች በድርጅቶች እና በመንግስት የተፈጠሩ አካባቢ የመጠበቅ ልምድ ነው። ያለውን የተፈጠሩ አካባቢን መቆጣጥ እና በተቻለ መጠን ጉዳቱ ለመጠገን እያንዳንዱ ሰው የሚሰራው ስራ ነው። አየር ንብረት ለውጥ ማለት በክላይሜት ቼንጅ ምክንያቶች በዓለም ያለው አየሮች በሙሉ የተበከለ የሚሰጡ ያጡ እና የተለያዩ ነገሮች ጉዳት ያደረሰ ነው።
ሚካኤል በተወሰነ መጠን ቢሆን ስለ አየር ንብረት ለውጥ እውቀት ሊያገኝ የቻለው ከጂኦግራፊ ትምህርትና በትምህርት ቤት ውስጥ ተማሪዎች ባቋቋሙት የአካባቢ ጥበቃ ክበብ አባል በመሆኑን ገልጾልኛል።
አብዛኛው ጊዜ ይሄ ነገር የምንማረው ወይ በራሳችን ነው ወይ በትምህርታችን በጂኦግራፊ ልሰኖች ነው እንጂ ትምህርት ቤቱ በዚህ ትምህርት ብዙ አያቀርብም። እኛ በመንግስት በተማርኩበት ትምህርት በዚህ ጉዳዮች ላይ ብዙ አያስተምሩም። ጂኦግራፊስቶች ነው ይሄ ነገር የሚነግሩ። በአብዛኛው ጊዜ ይሄ ነገር ባንማርም ተማሪዎች በየራሳቸው ክለቦች መስርተው በዚህ ክለቦች መሰረት እያነዱ በዚህ ክለብ ውስጥ ትምህርቱ ይነገራሉ፣ እውቀቱ ይነገራሉ እና የዚህ ነገሮች መስተካከል ይመስላሉ።
ለምሳሌ አንተ ትምህርት ቤት ውስጥ ክለብ አለ በዚህ ጉዳይ ላይ ትምህርት የሚሰጥ ወይም ተማሪዎችን የሚያንቀሳቅስ?
በእኛ ትምህርት ቤት ውስጥ ክለብ እንደዚህ ያለ ነገር ተፈጥሯል። ክለቡ በየአመቱ ከመቶ በላይ አመል የሚያመለክቱ ሰዎች አሉ እና እነዚህ ሰዎች ሙሉ ያስተምራሉ። አየር ብክለት፣ ብክለት አካባቢ ጥበቃ እና በዚህ የመሳሰሉ ነገሮች ያስተምራሉ። ክለቡ አላማ ደግሞ አካባቢያችን ለመጠበቅ እና ለማስታት ነው። ለተማሪዎችም በሰራተኞችም ጤንነት ለመጠበቅ ተብሎ
በቦሌ ኮሚኒቲ ሁለተኛ ደረጃ ትምህርት ቤት የሚያስተምሩት መምህር ሙልጌታ ታያቸው በበኩላቸው በትምህርት ቤታቸው ውስጥ ጥሩ እንቅስቃሴ የሚያደርግ የአካባቢ ጥበቃ ክለብ መኖሩን ገልጸው በክለቡ ከሚንቀሳቀሱት ውጪ ግን ተማሪዎች ስለ አየር ንብረት የሚማሩበት አጋጣሚ ውስን መሆኑን ያስረዳሉ።
እኔ በሚሰራበት ትምህርት ቤት የአካባቢ ጥበቃ ክበብ አለ፣ ሌሎች ክበቦች እና በዚህ አካባቢ ጥበቃ ክበብ ውስጥ ከሌላው ክበብ በአንጻራዊ የተሻለ እንቅስቃሴ የሚደረግበት ነው ብዬ ነው የማስበው። ጧቶችን በግቢያችን ውስጥ ያሉ ጧቶችን ተማሪዎችን እንዲያጠፋቸው ይደረጋል። መምህራንም ፍላጎት ጧት ጧት ላይ በተወሰነ ደግሞ ረብ ሰዓት ላይ እንዲሆን ጥሩ ሁኔታ እያጠፋውጡ ላይ ያለን አካባቢን ከመጠበቅ አንጻር አሁን ጥሩ እንቅስቃሴ አለ ያስባል። በእኛ ትምህርት ቤት ሁኔታ ማለት ነው ተማሪዎቹ በአንጻር ሁኔታ ይሳተፋሉ ማለት ይቻላል። ብዙም ባይባል ያው በተወሰነ መልኩ ይንቀሳቀሳሉ። ያው ከትምህርቱ ግንኙነት አንጻር እንግዲህ ጂኦግራፊ፣ ባዮሎጂ መምህራኖች በዚህ ጉዳይ ላይ ተማሪዎችን ያወያያሉ እያስባለሁ።
በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ዝናብ በተለመደው መልኩ ወቅቱን ጠብቆ አይጥልም። ህልውናዋ ከተፈጥሮ ሀብት ለተያዘው ኢትዮጵያ ደግሞ ይህ ትልቅ ስጋት ነው። በዩናይትድ ስቴትስ የሚገኘው ሚኒሶታ ዩኒቨርሲቲ የትምህርት ጾታና አየር ንብረት ለውጥ ባለሙያ የሆኑት ክርስቲና ኮክ የአየር ንብረት ለውጥና ተያያዥ ጉዳዮችን በትምህርት ቤት በመደበኛነት ማስተማር ተማሪዎች ማህበረሰባቸውን እንዲረዱና ለውጡን ያማከለ አኗኗር ይዘው እንዲያድጉ ይረዳቸዋል ይላሉ። በተለይ ደግሞ ሴት ተማሪዎች
As a means of ensuring girls have the opportunity to develop and exercise their leadership skills.
ሲተማሩት በትምህርት ቤት ወደ አመራር ቦታ እንዲመጡ በማበረታታትና ከአየር ንብረት ለውጥ ጋር በተያያዘ የሚወሰኑ ውሳኔዎች ላይ ተሳታፊ እንዲሆኑ በማድረግ ራሳቸውንና ማህበረሰባቸው ላይ የተደቀነውን አደጋ በተወሰነ መልኩ እንዲቀንሱ ማድረግ ይቻላል። ለውጡ ያመጣውን የአካባቢና የኢኮኖሚ ሁኔታ ቀድሞ ተረድተው ራሳቸውንም ዝግጁ ያደርጋሉ።
ባለሙያ እንደሚሉት ስለአየር ንብረት ለውጥ ተማሪዎችን በክፍል ውስጥ ማስተማር ብቻ በቂ አይደለም። ተማሪዎች ተቋማት ችግሩን ለመፍታት ስለሚያደርጓቸው ጥረቶች እንዲያውቁና የመፍትሄው አካል እንዲሆኑ ማብቃትም የትምህርት ቤቶችና የመምህራን ኃላፊነት ሊሆን ይገባል ይላሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። ቀጣዩም ዘገባ የአየር ንብረት ለውጥ በትምህርት ዘርፍ ላይ ያሳደረ ያለውን ጫና የሚመለከት ነው። የተባበሩት መንግስታት ድርጅት ባለፉት 10 ዓመታት ውስጥ ታይቶ የማያውቅ ያለው የአፍሪካ ቀንድ የመጣው አስከፊ ድርቅ በኢትዮጵያ ብቻ በመቶ ሺህ የሚቆጠሩ ሰዎችን ሲያፈናቅል ከ600,000 በላይ ህፃናትን ደግሞ ከገበታቸው እንዲስተጓጉሉና በመቶ የሚቆጠሩ ትምህርት ቤቶች ደግሞ እንዲዘጉ ምክንያት መሆኑን ተናግሯል። ይህን የተመለከተውን ዘገባ አሉላ ከበደ ያስደምጠናል።
እግር ኳስ አስደሳች ጨዋታ ብቻ ሊመስል ይችላል። መልሰው መጫወት ለቻሉት ታዳጊ ልጆች ግን ወደ ትምህርት ገበታቸው ለመመለስ የሚያግዝ ክህሎትና በራስ መተማመን እንዲያዳብሩ ጭምር የሚያስችል እድል ነው። አርብቶ አደሮችንና በግብርና የሚተዳደሩትን በተመሳሳይ የነበራቸውን መተዳደሪያ ባሳጣቸው ድርቅ ሳቢያ ከ900,000 በላይ አባወራዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል።
ከመኖሪያ ቀያቸው መፈናቀላቸውን ድርቁንና የእንስሳቶቻቸውን ማለቅ ተከትሎ ለተለያዩ የሰነ ልቦና ጉዳቶች ተዳርገዋል። እናም ህፃናት የሚመጡና የሚጫወቱበት ወላጆቻቸውን የገጠሙትን ፈተናዎች የሚረሱበት ስፍራ ማዘጋጀት ነበረብን።
ረቹ እንደ አህመድ ኑር ያሉ ከቀያቸው የተፈናቀሉ ህፃናት በትምህርታቸው እንዲነቃቁ ረድቷቸዋል። ፋርቡሮ ከጎዴ ወጣ ብሎ የሚገኝ አንደኛ ደረጃ ትምህርት ቤት ነው።
የእድሜ እኩዮቼ ትምህርታቸውን ሲከታተሉ አይቻለሁ። እኔም ትምህርት ቤት እንድሄድ ወላጆቼ እንዲፈቅዱልኝ ጠየቅኳቸው። እናም ወደዚህ አመጡኝ። በዚህ የተነሳም ከዚህ ደረጃ ላይ ልደርስ ቻልኩ። የአምስተኛ ክፍል ተማሪ ነኝ።
የመጀመሪያ ደረጃ ትምህርት ቤቶች በኢትዮጵያ በተለይም በገጠርና ከከተሞች ራቅ ብለው በሚገኙ አካባቢዎች እጅግ ደካማ ናቸው። እንደተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ግምገማ ከ60% በላይ የሚሆኑት የመጀመሪያ ደረጃ ትምህርት ቤቶች ተማሪዎች ወደ ከፍተኛ ደረጃ ትምህርት ቤቶች የሚያሸጋግራቸውን ውጤት አያመጡም። ይህም ማለት በአጠቃላይ 54% የሚሆኑት ተማሪዎች ብቻ ናቸው ከ8ኛ ክፍል የተሻገረ የትምህርት ደረጃ ላይ የሚደርሱት። እንደ ዩኒሴፍ እይታም ለዚህ ነው ትምህርት የሚያስተጓጉሉ ችግሮችን መቀነስ ወሳኝ ሆነው
one or two school years they will never go back to school Because it's the issue, you know, when you are 14 and you have to sit with people that are 11.
And ወይም ሁለት የትምህርት አመታት ካመለጧቸው ፈጽሞ ወደ ትምህርት ገበታቸው አይመለሱም። ምክንያቱም አንተ የ14 አመት ልጅ ሆነህ ከ11 ወይም ከ12 አመት ልጆች ጋር አንድ ክፍል ገብተህ ትምህርትህን መከታተል ብዙ ምቾት አይሰጥህም። እንደምትረዳው ቤተሰቦቻቸው ድሆች በመሆናቸው ያን ለማሳካት ሲሉ የሚገፋፉበት ሁኔታ አይኖርም። በዚህ የተነሳ ተጽዕኖው እጅግ ከፍተኛ ነው።
ካሉት ማበረታቻዎች አንዱ በትምህርት ቤቶች ውስጥ ለተማሪዎች የሚቀርበው የምግብ መርሃ ግብር ነው። ምንም እንኳን መርሃ ግብሩ ውጤታማ ቢሆን Save the Children በገጠመው የገንዘብ እጥረት ሳቢያ በፋርብሮ አንደኛ ደረጃ ትምህርት ቤት ለህፃናቱ ያቀርብ የነበረው ምግብ ለማቋረጥ ተገደዋል። ድቁን ተከትሎም የተመጣጠነ ምግብ እጥረቱ በማየሉ ህፃናቱን ከበሽታ ለመታደግ አልሚ ንጥረ ነገር ያዘሉ ብስኩትና የመሳሰሉ የምግብ አይነቶችን ለማቅረብ ይሞክራል። በተጨማሪም ወላጆቻቸው ልጆቻቸውን ትምህርት ቤት እንዲያስመዘግቡ ለማበረታታት ትምህርት ቤቱም ሌሎች ማበረታቻ መንገዶችን ይቀይሳል።
ትምህርታቸውን ከሌሎች ትምህርት ቤቶች በመከታተል ላይ ያሉና በትምህርታቸው ጥሩ ችሎታ ያስመዘገቡ ልጆችን አሳየናቸው። ይህንንም ምሳሌ በመጠቀም ስለ ትምህርት አስፈላጊነት ግንዛቤ እንዲኖራቸው አድርገናል።
ከከተሞች አቅባሉት የገጠር አካባቢዎች ለሚኖሩት ለነኚህ ህፃናት ለወትሮ የማይገኝ የትምህርት ዕድል መታደል ማለት ካርብቶ አደር ወላጆቻቸው በእጅጉ የተለየ ህይወት የመምራት ዕድል መታደል ማለት ነው። የልጆቹም ተስፋ ይሄ ይመስላል።
ስለ ወርቶ ወታይን ማን ዘኦን አና ወህበር ጥይ ኩቻላን እናን ምን ወህበር
ከጫካ የምኖር አርብቶ አደር ብቻ ነው መሆን የምችለው። እናም ተምሬ ማስተማርና ወላጆቼን መርዳት ፈልጋለሁ።
በየሳምንቱ ቁጥራቸው የበዙ ቤተሰቦች ቀያቸውን ጥለው ወዲህ ወደ መጠለያ ካምፕ እየጎረፉ በመሆናቸው ያሉት የመማሪያ ክፍሎችም ይያደር ይበልጥ መጨናነቅ ይዘዋል። ለቄታ ላለው ፍሬ ግን ቋሚ ትምህርት ቤት መገንባት አለበት ሲሉ መምህራኑ ይመክራሉ።
አሉላ ከበደን ለቀደመው ዘገባ እናመሰግናለን። አድማጮቻችን፣ ተመልካቾቻችን በመተላለፍ ላይ ባለው መሰናዶ ላይ አስተያየት ካላችሁ በፌስቡክ ገጻችን በኩል አስተባባቹ እንድታገሩኝ ይሁን። አሁን ከኢትዮጵያ ደግሞ ወደ ዩናይትድ ስቴትስ እንመለሳለን። እንደ አውሮፓውያን አቆጣጠር በ2016 በሎስ አንጀለስ እና ሳን ፍራንሲስኮ ከተሞች መካከለ ተጀምረው የከተማ ስነ ምህዳርን በፎቶ ዘግቦ በአንድ ቋት የማስቀመጥ ውድድር ዘንድሮም ለአራት ቀናት ተካሂዷል። በዚህ ውድድር ላይ ተማሪዎች፣ ወላጆች፣ መምህራንና ሳይንቲስቶች በሚኖሩባቸው ከተሞች ያሉ እንስሳት እና እጽዋትን እንዲሁም ነፍሳትን ፎቶዎች አጋርተዋል። ኤደን ገረመው የማይክ ስሉባንን ዘገባ እንደሚከተለው አሰናድተዋለች።
የዓለም አቀፍ የከተማ ስነ ምህዳር ውድድር ውጤቱ ደርሷል። ውድድሩ በዓለም ዙሪያ ለአራት ቀናት ከሚያዘር ማብቃ እስከ ግንቦት መግቢያ ድረስ ሲካሄድ ቆይቷል። ሮቦላስ የአካባቢ ጥበቃ ማህበረሰብ አባል ሲሆኑ ውድድሩ ለተማሪዎችና በአጠቃላይ ለተሳታፊዎች ስላለው ፋይዳ እንዲህ ያስረዳሉ።
የቻሉትን ያክል የተለያዩ እንስሳቶችና እጽዋቶችን ለመመዝገብ እየሞከሩ ነው። ከዚህ በተጨማሪም ከተፈጥሮ ጋር በድጋሚ እየተገናኙና እየተቀራረቡ
ሊፓ በተሰኘች የቦሊቪያ ከተማ ያሉ ተማሪዎች በዚህ ውድድር ላይ ከተሳተፉት መካከል ናቸው። ውድድሩ ላይ 445 ከተሞች ውስጥ የሚኖሩ ተማሪዎችና ወላጆች እንዲሁም መምህራን ተሳትፈዋል። ይህ ውድድር እንደ አውሮፓውያን አቆጣጠር በ2016 ዓ.ም በሎስ አንጀለስና ሳን ፍራንሲስኮ ከተሞች መካከል በዩናይትድ ስቴትስ ነው የተጀመረው። አሁን ግን ዓለም አቀፍ መርሃ ግብር ሊሆን ይችላል። በተለያየ የዓለም ክፍል ያሉ ተማሪዎች በሚኖሩባቸው ከተማዎች ውስጥ ያነሷቸውን ለየት ያሉ እጽዋት፣ እንስሳትና ነፍሳትን ፎቶ አይ ናቹራሊስት የተሰኘው መተግበሪያ ላይ ይለጥፋሉ። ሊላ ሂጅንስ የከተማ ስነ ምህዳር ውድድር አጋር መስራች ናቸው። ተማሪዎቹ በፎቶ ከዘገቧቸው ነገሮች መካከል አንዱን ይጠቅሳሉ።
በአውስትራሊያ ጠረፍ ላይ ሊጠፋ የተቃረበ የሻርክ ዝርያ አይነት አግኝተዋል።
ከዚህ በተጨማሪም በቦሊቪያ ኦርኪድ የተሰኘ አበባ ለየት ያለ ዝርያ በዚህ መተግበሪያ ላይ ይመዘገብ ችሏል። ጄጁ የተሰኘና ነዋሪነቱ በደቡብ ኮሪያ የሆነ ለመጀመሪያ ጊዜ የተሳተፈ ሰው ነብር አዳኝ የሆነ የእባብ ዝርያ ፎቶግራፍ ሊያነሳ ችሏል። ሌላው የተመዘገበ ነገር ደግሞ በዩክሬን የእንስሳት ተመራማሪ ከካርኪቭ ከተማ በሰሜን ምዕራብ አቅጣጫ የተገኙት ዙአንሳኪ የተሰኙት ለየት ያሉ የፈረስ ዝርያዎች ናቸው። በዩክሬን ጦርነቱ ባያመች ተሳታፊዎች መኖራቸውና መዘገባቸውን ግን ሊላ ሂጅንስ ይገልጻሉ።
Over 7,000 observations made in the Ukraine. So there are scientists all over the world taking part in this and
በዩክሬን ከ7000 በላይ ቅኝቶች ተደርገዋል። በአለም ላይ ያሉ ሳይንቲስቶች በሙሉ በዚህ እየተሳተፉ ነው። ይሁንና አንዳንዴ የምንኖርበት አካባቢ ያለው ሁኔታ ምቹ ላይሆን
ይሁን እንጂ ባንጻሩ በሌሎች ብዙ ከተሞች የሚደረጉት ቅኝቶች ሰላማዊ ናቸው። በዚህ ተነሳም በተለያዩ የህይወት ዘርፎች ውስጥ ያሉ ሰዎች ይሳተፉበታል ይላሉ ሊላ ሂጅንስ።
You know that there are a lot of teachers and school groups, there are a lot of family groups, there are a lot of
እጅግ ብዙ መምህራን ቡድኖች፣ የወላጅ ቡድኖችና አዋቂ ግለሰቦች ይህን ነገር እያደረጉ ቅዳሜና እሁድን የረፍት ጊዜን ማሳለፍ ያስደስተኛል ያሉ ሁሉ እየተሳተፉ መሆናቸውን እናውቃለን።
ባስሽዎች የሚቆጠሩና በተለያዩ የዓለም ክፍል የሚኖሩ ሰዎች በየአመቱ በዚህ ውድድር ላይ በመሳተፍ ህይወት በመሬት ላይ ምን እንደምትመስል ተፈጥሮን እየመዘገቡ ነው።
እድንና መሰግናለሁ ለምሽቱ ያዝንላችሁ የመጨረሻ ዘገባን በመቀጠል እንስማ። ኢትዮጵያ ውስጥ ያለው ድርቅ ያለ እድሜ ጋብቻን እያስፋፋ ስለመሆኑ ከሰሞኑ የተባበሩት መንግስታት ድርጅት አስታውቋል። የሊንዳ ጌፍታሽን ዘገባ ደረጀ ደስታ ያሰማናል።
በኢትዮጵያ ሶማሌ ክልል ራሳቸውንም ሆነ ቤተሰቦቻቸውን መመገብ ያልቻሉ ሰዎች እርዳታ ፍለጋ ወደ ተፈናቃይ ካምፖች እየፈለሱ ነው። ራሳቸውን በገቢ ደግፈው ለማቆየትም ማናቸውንም ነገር ያደርጋሉ። ናስቴሆ ባህር አብዲ ያገባችው በ14 ዓመቷ ነበር። ይሁን እንጂ የቀደመ ባሏ እሷንና ሁለት ልጆቿን መደግፍ ስላልቻለ በዚህ አመት ደግሞ ሌላ ሰው አግብታለች። ተፈናቃዩዋ ሙሽራ ናስቴሆ እንዲህ ትላለች።
ምን ማድረግ እችላለሁ? እንዳልሰራ ምንም ሙያ የለኝም። በዚያ ላይ ተማርኩም። ልጆቼ እየተሰቃዩ ነው።
18 ዓመት ያልሞላቸው ልጃገረዶች ጋብቻ በባህልም ሆነ በአገሪቱ የተለመደ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት 40% የሚሆኑት የኢትዮጵያ ሴቶች የተዳሩት 18 ዓመት ሳይሆናቸው መሆኑን ይገልጻል። ድርቁ ባስከተለው የመተዳደሪያ እጦት ግፊት ያደረባቸው ወላጆች ልጆቻቸውን መዳሩ የአንድ ተመጋቢ አፍቀንሶ የጥሎሽም ገቢ ስለሚያስገኝላቸው እንደ እፎይታ ይወስዱታል። በተባበሩት መንግስታት የህፃናት መርጃ ድርጅት የሶማሌ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ድርቁ እጅግ በጣም ባጠቃቸው አካባቢዎች በወረዳዎቹ አደጋው የከፋ መሆኑን ይነገረናል። 63% ያክል ጨምሮ ነው ነበር። በእርግጥ ይህ ትክክለኛ ላይሆን ይችላል። ከተለያዩ ወረዳዎች ማህበረሰቡን በማነጋገር ያገኙት ነው። ይሁን እንጂ ይሄ ቁጥር በራሱ ህፃናቱ ስላሉበት ሁኔታ የሚገልጸው አስፈሪ ገጽታ አለው።
ዩኒሴፍ በክልሉ የልጆች ያለ እድሜ ጋብቻ በእጥፍ መጨመሩን ይገልጻል። ይሁን እንጂ ችግሩ ከዚያም በላይ ሊሆን እንደሚችል ያሳስባል። ወላጆች ጉዳዩን በይፋ አይነጋገሩበትም፣ ጋብቻዎችም በይፋ አይመዘገቡም። ምክንያቱም በኢትዮጵያ ህግ ትክክለኛው የጋብቻ እድሜ 18 ነው። ተሟጋቾች ያለ እድሜ ጋብቻ በልጃገረዶቹ ላይ የሚያስከትለውን ችግር ማስተማር ምናልባት ልምዱን ሊቀንስ ይችላል ይላሉ። አሁንም በዩኒሴፍ የሶማሊያ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ራሳቸው ልጆች የሆኑት ወላጆች በምን ሁኔታ እንዳሉ እያየን ነው። ያልተመጣጠነ ምግብ ችግር ከፍተኛ ሆኖ ራሳቸው ልጆቹ ብቻ ሳይሆኑ እነሱ የሚወልዳቸው ልጆች ከከፍተኛ የተመጣጠነ የምግብ እጥረት ጋር በተያያዘ በበሽታ ሲጠቁ እንመለከታለን።
ልጆችን በትምህርት ቤት ክፍል ውስጥ ማቆየት ካለ እድሜ ጋብቻና ከእርግዝና በመከላከል ይረዳቸዋል። ከህፃናት አድን ድርጅት አሊ ኑር መሐመድ እንዲህ ይላሉ።
Education is the key to combat the early child marriage.
እንደምታውቁት ትምህርት የለጋ እድሜ ጋብቻን ለመዋጋት ቁልፍ ነገር ነው። ልጆች በትምህርት ቤት ውስጥ እንዲቆዩ ማድረግ ጠቃሚ መሆኑን ለወላጆች እንነግራቸዋለን። ልጆቻችሁን በመዳር የሚገኝ ያጭር ጥቅም ሳይሆን በረጅም ጊዜ በሚጠቅማቸው ትምህርት ላይ መዋል አለባችሁ እንላለን። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም መስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።